የምስራች ድምጽ ነው።
ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አምሽታችኋል? የጌታ ጸጋና ሰላም ይብዛላችሁ ይያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ውስጥ ስለ ጴጥሮስ ህይወት የምናይበት ፕሮግራምና ሌሎችም ተካተዋል። አብረናችሁ እስከ ፍጻሜ የምንቆየው የፕሮግራሙ አዘጋጅና አቅራቢ እናስራት ፈይሳና በቴክኒኩ ደግሞ አለማየሁ ዳዊት ነን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ያውና ጻድቅ ሆን ከዘላለም አምላክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ስለዚህ ጊዜና ሰዓት ክብር ሁሉ ላንተ ይሁን። ጌታ ሆይ ይህንን ጊዜ እንድትባርክልን እንድትናገረን እንድትመክረን በጌታ በኢየሱስ ስም ላንተ ሳልፈን እንሰጣለን። አሜን። ሌላ ነገር አይደለ ነፍሴን የሚያረካት ጴጥሮስ ማን ነው ከሚለው ጥያቄ ብንነሳ ጴጥሮስ ለኢየሱስ የቅርብ ወዳጅ የነበረ ኢየሱስ ከአሳ ማጥመድ አውጥቶ የእርሱ ተከታይ ያደረገው ሰው ነበር። ለሶስትና ከዚያም ለሚበልጥ ጊዜ ጴጥሮስና ሌሎች ደቀ መዛሙርት ከኢየሱስ ጋር ብዙ ጣውረዶችን አሳልፈዋል። ታዲያ ጴጥሮስ ሁሉ ጊዜ እንደ መሪ ሆኖ ያገለግል ነበር። ለዛም ነው ከሁሉ ቀድሞ ይናገራል። እንደዚህ አይነት ሰው ባካባቢሽ ታውቂያለሽ? ከመጽሐፍ ቅዱስ ውስጥ የምናገኘው እውነተኛ ታሪኩ ይሄን ይመስላል። ኢየሱስ ብዙም ዕውቀና በሌላቸው ሰዎች ዘንድ ተቀባይነት ነበረው። የሚከተሉት እርሱ ቀድሞ በነቢያት የተነገረለት እውነተኛው አዳኝ እንደሆነ አምነው ነው። በእርግጥ እርሱ እንደሆነም ኢየሱስ ነግሯቸዋል። ነገር ግን በስልጣን ላይ ያሉት ይጠሉት ነበርና እርሱን ማጥፋት ፈለጉ። ስለዚህ ኢየሱስ ለተከታዮቹ እንዲህ አለ፣ ዛሬ ምሽት ሁላችሁም ትክዱኛላችሁ አለ። እስኪ ቃሉን አብረን እናንብበው። ማርቆስ ወንጌል ምዕራፍ 14 ከቁጥር 27 እስከ 31። ኢየሱስም በዚች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን መታለው በጎችም ይበተናሉ የሚል ተጽፏልና፣ ነገር ግን ከተነሳው በኋላ ወደ ገሊላ እቀድማችኋለሁ አላቸው። ጴጥሮስም ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም አለው። ኢየሱስም እውነት እልሃለሁ ዛሬ በዚች ሌሊት ዶሮ ሁለት ጊዜ ሳይጮ ሶስት ጊዜ ትክደኛለህ አለው። እርሱም ቃሉን አበርትቶ ከአንተ ጋር የምሞት እንኳን ቢሆን ከቶ አልክድህም አለ። ሁሉም ደግሞ እንደዚሁ አሉ። ጌቴሴማኒ ወደምትባለም ስፍራ መጡ። ደቀ መዛሙርቱንም ስጸልይ ሳለሁ በዚህ ተቀመጡ አላቸው። ጴጥሮስንና ያዕቆብን ዮሐንስንም ከእርሱ ጋር ወሰደ። ሊደነግጥም ሊተክዝም ጀመረና ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ትጉም አላቸው። ጥቂትም ወደፊት እልፍ ብሎ በምድርም ወድቆ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየና አባ አባት ሆይ ሁሉ ይቻልሃል፣ ይህችን ጽዋ ከኔ ውሰድ፣ ነገር ግን አንተ የምትወደው እንጂ እኔ የምወደው አይሁን አለ። መጣም ተኝተውም አገኛቸው። ጴጥሮስንም ስምዖን ሆይ ተኝተሃልን? አንዲት ሰዓት እንኳ ልትተጋ አልቻልህምን? ወደ ፈተና እንዳትገቡ ትጉ፣ ጸልዩም፣ መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞም ሄዶ ያንኑ ቃል ጸለየ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተውም አገኛቸው። የሚመልሱለትንም አላወቁም። ሦስተኛም መጥቶ እንግዲህስ ተኙ፣ እረፉም፣ ይበቃል፣ ሰዓቲቱ ደረሰች፣ እነሆ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል፣ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርበዋል አላቸው። ወዲያውም ገና ሲናገር ከአስራ ሁለቱ አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሰዎች ሰይፍና ጎመድ ይዘው ከካህናት አለቆችና ከጻፎች ከሽማግሌዎችም ዘንድ መጡ። አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር። መጥቶም ወዲያው ወደ እርሱ ቀረበና መምህር ሆይ መምህር ሆይ ብሎ ሳመው። እነርሱም እጃቸውን በእርሱ ላይ ጭነው ያዙት። በአጠገብ ከቆሙት ግን አንዱ ሰይፉን መዞ የሊቀ ካህናቱን ባሪያ መታ፣ ጆሮውንም ቆረጠ። ኢየሱስም መልሶ ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙ ይመጣችሁን? በመቅደስ ዕለት ዕለት እያስተማረው ከእናንተ ጋር ስኖር አልያዛችሁኝም፣ ነገር ግን መጽሐፍት ይፈጸም ዘንድ ይህ ሆነ አላቸው። ሁሉም ትተውት ሸሹ። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዙቱም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ኢየሱስንም ወደ ሊቀ ካህናቱ ወሰዱት። የካህናት አለቆችም ሁሉ፣ ሽማግሌዎችም፣ ጻፎችም ተሰበሰቡ። ጴጥሮስም እስከ ሊቀ ካህናቱ ግቢ ውስጥ በሩቅ ተከተለው። ከሎሌዎቹ ጋር ተቀምጦ እሳት ይሞቅ ነበር። የካህናት አለቆችም ሸንጎውም ሁሉ እንዲገድሉት በኢየሱስ ላይ ምስክር ይፈልጉ ነበር፣ አላገኙምም። ብዙዎች በሐሰት ይመሰክሩበት ነበርና ምስክርነታቸው ግን አልተሰማማም። ሰዎችም ተነስተው እኔ ይህን በእጅ የተሰራውን ቤተ መቅደስ አፈርሰዋለሁ፣ በሶስት ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማ ነው ብለው በሐሰት መሰከሩበት። ምስክርነታቸውም እንዲሁ እንኳ አልተሰማማም። ሊቀ ካህናቱም በመካከላቸው ተነስቶ አንዳች አትመልስምን? እነዚህስ በአንተ ላይ የሚመሰክሩብህ ምንድን ነው ብሎ ኢየሱስን ጠየቀው። እርሱ ግን ዝም አለ አንዳችም አልመለሰም ደግሞ ሊቀ ካህናቱ ጠየቀውና የብሩክ ልጅ ክርስቶስ አንተ ነህን አለው ኢየሱስም እኔ ነኝ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ ሊቀ ካህናቱም ልብሱን ቀደደና ከእንግዲህ ወዲህ ምስክሮችን ምን ያስፈልገናል ስድቡን ሰማችሁ ምን ይመስላችኋል አለ እነርሱም ሁሉ ሞት ይገባዋል ብለው ፈረዱበት አንዳንዶችም ይተፉበት ፊቱንም ሸፍነው ይጎስሙትና ትንቢት ተናገር ይሉት ጀመር ሎሌዎችም በጥፊ እየመቱ ወሰዱት ጴጥሮስም በግቢ ውስጥ ወደ ታች ሳለ ከሊቀ ካህናቱ ገረዶች አንዲቱ መጣች ጴጥሮስም እሳት ሲሞቅ አይታ ተመለከተችውና አንተ ደግሞ ከናዝሬቱ ከኢየሱስ ጋር ነበር አለችው እርሱ ግን የምትይውን አላውቅም አላስተውልምም ብሎ ካደ ወደ ውጭም ወደ ደጅ ወጣ ዶሮም ጮኸ ገረዲቱም አይታው በዚያው ለቆሙት ይህም ከርሱ ወገን ነው ስትል ሁለተኛ ተነግራቸው ጀመር እርሱም ደግሞ ካደ ጥቂት ቆይተውም በዚያው የቆሙት ዳግመኛ ጴጥሮስን የገሊላ ሰው ነህና ከርሱ ወገን በእውነት ነህ አሉት እርሱ ግን ይህን የምትሉትን ሰው አላውቀውም ብሎ ይገረምና ይምል ጀመር ወዲያውም ዶሮ ሁለተኛ ጮኸ ጴጥሮስንም ኢየሱስ ዶሮ ሁለት ጊዜ ሳይጮህ ሶስት ጊዜ ትከደኛለህ ያለው ቃል ትዝ አለው ነገሩንም አስቦ አለቀሰ ይላል ወደ እህቴ ጴጥሮስ ስላደረገው ነገር ምን ይስማሻል ተናደድሽበት ወይስ በርግጥ እንዳይገደል በመፍራቱ ነው ያንን ያደረገው እኔም በርሱ ቦታ በሆን ኖሮ የማደርገው ይህንኑ ነበር ከፍራቴ የተነሳ ስንቀጠቀጥ ይነቃብኝ ይሆናል ነገር ግን ጴጥሮስ ምን እንዳደረገ ተገንዝቦ ነበር እንዴት እንዳዘነ ልቡ እንደተሰበረና እንዳለቀሰ አይተናል እስኪ አሁንም ወደ ታሪኩ እንመለስ ወደ እግዚአብሔር ቃል ማለቴ ነው በሚቀጥለው ቀን ኢየሱስ ኃጢያተኛ ወይም በደለኛ እንደሆነ ተፈረደበት ምንም ኃጢያት ባያደርግም ሊሰቀል ተፈረደበት በመስቀል ተሰቅሎ ሊሞት ግድ ሆነ ነገር ግን ለደቀ መዛሙርቱ እርሱ ከሶስት ቀናት በኋላ እንደሚነሳ ቃል ገብቶላቸው ነበር ለዛም ነው ከሞት ከተነሳ በኋላ በተለያዩ ጊዜያት ራሱን ለነርሱ የገለጠው ደቀ መዛሙርቱ ግን ወደ ቀድሞ ቤታቸው ወደ ገሊላ ሊመለሱ ወሰኑ ጴጥሮስ እንዲህ አለ እኔ አሳላ ጠምድ ሄዳለሁ አለ ከዚያም ከደቀ መዛሙርቱ ስድስት ያህሉ ተከተሉት ለሊቱን በሙሉ አሳ ለመያዝ ሲተጉ አደሩ ነገር ግን ምንም አሳ መያዝ ሳይችሉ ቀሩ ልክ የማለዳዋ ፀሐይ ስትወጣ አንድ እንግዳ ሰው ከባህሩ አጠገብ ተቀምጦ አገኙ ድምፁን ከፍ አድርጎ ልጆች አሳ አገኛችሁ ብሎ ጠየቃቸው እስኪ ከቃሉ አብረን እናንብብ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ከዚህ በኋላ ኢየሱስ በጥብሪያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው እንዲህም ተገለጠ ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ ከገሊላ ቃና የሆነ ናትናኤልም የዘብዲዮስም ልጆች ከደቀ መዛሙርቱ ሌሎች ሁለት በአንድነት ነበሩ ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው እነርሱም እኛም ካንተ ጋር እንመጣለን አሉት ወጣውም ወደ ታንኳይቱ ገቡ በዚያችም ሌሊት ምንም አላጠመዱም በነጋም ጊዜ ኢየሱስ በባህር ዳር ቆመ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ኢየሱስም ልጆች ሆይ አንዳች የሚበላላችሁን አላቸው የለንም ብለው መለሱለት እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው ስለዚህ ጣሉት በዚህም ጊዜ ከአሳው ብዛት የተነሳ ሊጎትቱ ታቃታቸው ኢየሱስ ይወደው የነበረውም ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አልራቁም ነበርና አሳ የሞላውን መረብ እየሳቡ በጀልባ መጡ ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራም አዩ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ አሶች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህንም ያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንድስ እንኳ አንተ ማን ነህ ብሎ ሊመረምረው የደፈረ አልነበረም። ጌታ መሆኑን አውቀው ነበርና ኢየሱስም መጣና እንጀራን ስቶ ሰጣቸው እንዲሁም አሳውን። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው የሶስተኛው ጊዜ ነበር። ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ልቅ ተወደኛለህን አለው። አሁን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎችን አሰማራ አለው። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ተወደኛለህን አለው። አሁን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ጠቦቶችን ጠብቅ አለው። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ተወደኛለህን አለው። ሶስተኛ ተወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንንም ብሎ ተከተለኝ አለው ይላል። ውድ እህቴ ሆይ እንግዲህ ኢየሱስ ከሞተ በኋላ አሁንም ጴጥሮስ እርሱ ያለውን የተስፋ ቃል ረስቶ ወደ ቀድሞ ስራው ተመልሶ ነበር። ኢየሱስ ግን እዚያ ቦታ ሄዶ እንደገና ተስፋ ሲሰጠው እናያለን። ይቅር እንዳለው ያሳየው ነበር። በጴጥሮስ ላይ ተስፋ አልቆረጠም። ምንም እንኳ ትክክል ባይሰራም ኢየሱስ ግን ይቅር እያለው አሁንም ፍቅሩን ያሳየው ነበር። ጥፋቱን እያሳየው ወዳየለ ዘላለማዊ እቅዱ ይመልሰው ነበር። ምክንያቱም ጴጥሮስ ትልቅ መሪ ለመሆን የተጠራ ሰው ነበር። ያመኑትን ይመራ ዘንድ እግዚአብሔር ይፈልገው ነበር። የክርስቶስን ወንጌል ይናገር ዘንድ ይፈለግ ነበር። ምንም እንኳ ሕይወቱን ሁሉ የሚያስከፍለው ቢሆንም ወደ ኋላ መመለስ ግን አይገባውም ነበር። እግዚአብሔር ከጴጥሮስ ውድቀት ውስጥ እጅግ ውብ የሆነ ነገር ያወጣ ነበር። ውድ እህቴ ሆይ ላንቺም እንዲሁ ነው። አስታውሺ፣ እግዚአብሔር ይወድሻል፣ ይቅር ሊልሽ ይጠብቅሻል። አዲስ ጅማሬን በሕይወትሽ ማድረግ ይፈልጋል። የሆነ የሚያምር ነገር ሰርቶ ከሕይወትሽ ማውጣት ይፈልጋል። ይህንን እግዚአብሔር በሕይወትሽ እንዲያደርግ ትፈቅጅለታለሽ? እስኪ አሁን ከኔ ጋር አብረን እንጸልይ። ልዑል አምላካችን እግዚአብሔር ሆይ በጴጥሮስ ውድቀት ውስጥ እያለፍክ እየመከርከው ወደ ተስፋው እንደመለስከው ዛሬም በሕይወታችን ውስጥ በደከምንበት በወደቅንበት ተስፋ ልትሰጠን አንተ ስላለህ እናመሰግናለን። ለእያንዳንዳችን ተስፋን ስለምትሰጠን እናመሰግናለን። አሁንም እግዚአብሔር ሆይ ተስፋ ቆርጣ ያለች ነፍስ ብትኖር በኢየሱስም ተስፋዋ እንዲታደስ በአንተ መነሳት እንዲሆንላት መልካምን ፍሬ እንድትሰጣት በጌታ በኢየሱስ ስም እንለምናለን። ስለ ሁሉ እናመሰግናለን። በጌታ በኢየሱስ ስም አሜን። ብርና ወርቅ አያጓጓኝም፣ ልቤን አይነካኝም፣ አይኔን አይስበኝም። የሚያጓጓኝ እግዚአብሔር መንግሥት ነው። እራቤ ጥማቴ ጽድቁ ነው፣ ጽድቁ ነው። ብርና ወርቅ አያጓጓኝም፣ ልቤን አይነካኝም፣ አይኔን አይስበኝም። እግዚአብሔር መንግሥት ነው። ፍራቤት ማቴ ጽድቁ ነው፣ ጽድቁ አንተ ነው። ነፍሴ የተጠማችው አንተ ነው፣ ነፍሴ የተመኘችው ያንተን ስጦታ መፈለግ ትታለች፣ አንተን ራስህን ትፈልግ ka ውድ እህቴ ሆይ አሁንም አብረን እንድንሆን እግዚአብሔር እድል ስለሰጠን በጣም ደስተኛ ነኝ። በብሉይ ኪዳን ውስጥ ንጉሱ ሰለሞን ብዙ ምክር አዘል ጥቆማዎችን ተናግሮናል። በቅዱስ እግዚአብሔር መንፈስ መሪነት የተጻፈ ስለሆነ ቃሉ ዛሬም ሕያው ሆኖ በእኛም ሕይወት ይሰራል። አንዳንድ ሴቶች እንዲህ ሲሉ ያማራሉ። በሕይወቴ ብዙ መሰናክሎች ስላሉብኝ መድረስ ያለብኝ ቦታ አልደረስኩም። ማከናወን ያለብኝን አላከናወንኩም ይላሉ። ሌሎች ከኔ እኩል ሆነው ባገኙት አጋጣሚ ተጠቅመዋል ይላሉ ያማራሉ። እስኪ ንጉሱ ሰለሞን ያለውን እንመልከት። በመክብብ ምዕራፍ 9 ቁጥር 11 ላይ እኔም ተመለሰው ከፀሐይ በታችም ሩጫ ለፈጣኖች ሰልፍም ለሃያላን እንጀራም ለጠቢባን ባለጠግነትም ላስተዋዮች ሞገስም ላዋቂዎች እንዳልሆናየው ጊዜና ድል ግን ሁሉን ይገናኛቸዋል ይላል። አየሽ ውድ እህቴ ሆይ እያንዳንዳችን በተሰጠን ጊዜ ስላልተጠቀመን ወይም በተሰጠን ድል አልተጠቀመን ይሆናል። እኔ ምንም ማድረግ አልችልም ምክንያቱም ምንም የለኝም። ለማንም ምንም በጎ ነገር ማድረግ አልችልም። እኔ ምንም በጎ ነገር የለኝምና ልንል እንችላለን። ንጉሱ ሰለሞን እንደተናገረው ግን ሁላችን ተመሳሳይ እድልና ገጠመኝ ተሰጥቶናል። በሕይወት ሩጫ ውስጥ ፈጣን ባለመሆናችን ማሸነፍ አንችልም ማለት አይደለም። በእኛ አካባቢ ያለውን ጫና አንቺ አታውቂም ልትሉኝ ትችላላችሁ። ሀብታሞች ናቸው የፈለጉትን ማድረግ የሚችሉት፣ እኛ ደሆች ግን ምንም ማድረግ አንችልም ልትሉም ትችላላችሁ። በእርግጥ ብዙ ሴቶች በዓለማችን ውስጥ ብዙ ውጣ ውረዶችን እንደሚያሳልፉ አውቃለሁ። በድሮ ጊዜ እስራኤላውያንም በግብጻውያን ለ400 ዓመታት ተገዝተዋል። እጅግ ብዙ ደክመዋል። ጡብ በመስራት ጉልበታቸው በጣም ተበዝብዟል። ግብጻውያን አሰሪዎቻቸው በጣም ጨካኞች ነበሩ። ይሁን እንጂ በዚያ አስቸጋሪ ሁኔታ ውስጥ ኖረው አልፈዋል። በችግሩ ውስጥ ሆነው ህዝቡ በእግዚአብሔር መታመናቸውን ቀጥለው ነበር። መኖር ብቻ ሳይሆን በቁጥርም እየጨመሩ ነበር። ግብጻውያን እስከሚፈሯቸው ድረስ እየበረቱ እየበዙ መጡ። ንጉሱ ሰለሞን ስለዚህ ሐሳብ ማብራሪያ ሲሰጥ በመክብብ ምዕራፍ 9 ቁጥር 14 እስከ 16 ላይ እንዲህ ይላል። ታናሽ ከተማ ነበረች፣ ጥቂቶች ሰዎችም ነበሩባት። ታላቅ ንጉስም መጣባት፣ ከበባትም፣ ታላቅ ግንብም ሰራባት። ጠቢብ ድሃ ሰውም ተገኘባት፣ ያችንም ከተማ በጥበቡ አዳናት። ያን ድሃ ሰው ግን ማንም አላሰበውም። እኔም ከኃይል ይልቅ ጥበብ ትበልጣለች፣ የድሃው ጥበብ ግን ተናቀች፣ ቃሉም አልተሰማችም አልኩ ይላል። እንግዲህ ከምናሳልፈው አስቸጋሪ ጊዜ የምናተርፈው ነገር ምንድን ነው? ጥበብን ነው። ችግር ብልሃትን ያስተምረናል። እምነታችንን የምናሳይበትም ይሆናል። ሌሎች የሚቸገሩትን መውደድ የምንችልበት ልብም እናገኛለን። ለዚህ ነው ጠቢቡ በመክብብ ምዕራፍ 9 ቁጥር 10 ላይ አንተ በምትሄድበት በሲኦል ሥራና ሐሳብ ዕውቀትና ጥበብ አይገኙምና እጅ ለማድረግ የምታገኘውን ሁሉ እንደ ኃይልህ አድርግ የሚለው። ውድ እህቴ ሆይ ጊዜሽን አታዋክኚ፣ ተጠቀሚበት። እውነት ነው እያንዳንዱ ቀን እጅግ አስቸጋሪ ነው። ለሁኔታዎቻችን ራሳችንን አሳልፈን ከሰጠናቸው እጆቻችንንና አእምሮአችንን አሳስረው ቁጭ ያደርጉናል። ነገር ግን እግዚአብሔር ይረዳኛል፣ ከዚህ ሁኔታ እወጣለሁ ብለን ከተነሳን ራሳችንን እንለውጣለን። ባለንም አጋጣሚ መጠቀም እንችላለን። ለምሳሌ ያህል በጎረቤት ያለች አንዲት የታመመች ሴት ካለች ሄደን መጠየቅ፣ የሚቸግራትን ማድረግ እንችላለን። ይህ የገንዘብ ወጪ የሚጠይቅ አይደለም። ልብስ ብናጥብላት፣ መኝታዋን አራግፈን አንጥፈን ብናስተኛት፣ ቤት ብናጸዳላት፣ ይህ ለዚያች ሴት ትልቅ ነገር ነው። ለኛ ደግሞ ምንም ወጪ አይጠይቀንም። አብረናት ብንጸልይ፣ የእግዚአብሔርን ቃል ብናነብላት፣ ይቺ ሴት ከህመሟ ባትፈወስ እንኳ መጽናናትና ደስታን ታገኛለች። ለሰዎች በጎ ለማድረግ የግድ ገንዘብ አያስፈልገንም ማለት ነው። ካለን ደግሞ እናደርጋለን። ሌሎችም ብዙ ልናደርጋቸው የምንችላቸው ነገሮች አሉ። ይህንን ደግሞ በማድረጋችን ከሁሉ በላይ የሚደሰተው እግዚአብሔር ነው።
በመክብብ ምዕራፍ 9 ቁጥር 7 እስከ 8 እንዲህ ይላል እግዚአብሔር ሥራህን ተቀብሎታልና ሂድ እንጀራህን በደስታ ብላ የወይን ጠጅህንም በተድላ አጠጣ ሁልጊዜ ልብስህ ነጭ ይሁን ቅባትም ከራስህ ላይ አይታጣ ይላል ስለዚህ ውድ እህቴ ሆይ ተነሺ ብዙ የሚሰራ ሥራ አለ ብዙ መንገድም እንዲሁ ራስሽን አበረታችና ተነሺ ለበጎ ሥራ ሁሉ ታጠቂ እግዚአብሔር አንቺን ተጠቅሞ በሰፈርሽ ያሉትን ምስኪን ሴቶች መድረስ ይፈልጋል እኔን እግዚአብሔር ይጠቀማል አትበይ እግዚአብሔር አንቺን ይጠቀማል ብቻ አንቺ ራስሽን አበረታችና ተነሺ ብዙን ጊዜ እኛ ሰዎች የበላያችንን እናያለን ምን ነው እኔም እንደ ከሌ መኪና በኖረኝ ገንዘብ በኖረኝ ኖሮ ምን እንደምሰራበት አውቀ ነበር እንላለን ነገር ግን ውድ እህቴ ሆይ ወደ ሆስፒታል ሄዳ በሽተኞችን የምትጠይቅ የምትጸልይላቸው በጎረቤቶቿ ያሉትን ችግርተኞች የምታግዝ ሴት እርሷ መኪና ካላት በላይ ዋጋ ያለውን ሥራ በእግዚአብሔር ፊት መስራት ትችላለች ደግሞም ራሳችንን ከሌሎች ጋር ማወዳደር ትክክል አይደለም ስለዚህ እህቴ ሆይ ተነስተሽ እግዚአብሔርን አገልጊ ምንም ሁኚ ምንም እግዚአብሔር ግን ባንቺ መጠቀም ይፈልጋል እግዚአብሔር ይህንን ማድረግ እንድንችል ሁላችንንም ይርዳን እንግዲህ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል በፕሮግራማችን ላይ ያላችሁን አስተያየት ምክር ልዩ ልዩ መጣጥፎች ግጥሞች ቢኖራችሁ በአድራሻችን ጻፉልን እኛም ተቃሚነቱን ገምግመን አየር ላይ እናውላለን እስካሁን ቆይታችሁ ፕሮግራማችን ስለተከታተላችሁ ጌታ አብስቶ ይባርካችሁ እስካሁን ሳስተናግዳችሁ አብሬያችሁ ቆየሁት እኔ አስራት ፈይሳ ነኝ ከመሰናበቴ በፊት አድራሻችንን አስተዋውሳችኋለሁ አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች ሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም ደሩ Yeah.